የሮብ ምሽት መስከረም 25 2015 ዓ.ም የጋቢና ቪ መስተናዶ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከኛ ጋር ለመቆየት ስለወሰናችሁ እጅግ አብዝተን እናመሰግናለን። ለምሽቱ ያዝናቸውን ጥንቅሮች እናስተዋውቃችሁ። በትግራይ ክልል ባለው ጦርነትና ችግር የተነሳ በመገብ እጥረት የተቸገሩ ቤተሰቦችን ከሚደግፍ ተቋም ጋር በምሽቱ ቆይታ አድርገናል። በሌላ ዘገባ ደግሞ ወጣቶችን የሚያበቃ የትስስር መድረክ የሚፈጥር አንድ አዲስ ማህበር ጋር እናስተዋውቃችሁ ይሆናል። ሌሎች ጥንቅሮችም ይኖርናል። መስተናዶን የመራው ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎች ጋር አብራችሁን ታምሹ ዘንድ እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። ፍቅረሰብ የተባለው የወጣቶች ማህበር መቀሌ ላይ በበጎ ተግባር ላይ ከተሰማራ ሰንበትበት ብሏል። በተለይም በከተማው ውስጥ ለሚኖሩ በችግር ለተጋለጡ ነዋሪዎችን ለመመገብ የተዘረጋው ይህ መርሃ ግብር የብዙዎችን ትኩረት እያገኘ ይገኛል። ሙልጌታ አጽባሃ ከማህበሩ አባላትና እንዲሁም ደግሞ ከተገልጋዮች ጋር ቆይታ አድርጎ ተከታዩን ከትግራይ ልኮልናል።
ፍቅረሰብ የተባለ የምግባረ ሰናይ የመቀሌ ዩኒቨርሲቲ ተማሪዎች ከስድስት ዓመት በፊት ያቋቋሙት ማህበር ነው። የጎዳና ተዳዳሪዎችና አረጋውያን ሲያገዝ እንደነበረ ተነግሯል። የማህበሩ ምክትል አስተባባሪ ጎይቶም ወልዳ አብዝጊ በአሁን ጊዜ በትግራይ ባለው ከፍተኛ ችግር በመገንዘብ በጎዳና ምግብ በማዘጋጀት ለ150 ወገኖች የእራት ምገባ እያከናወኑ እንደሚገኙ ገልጿል።
አምስት ወር በፊት ነው ያው የጀመርነው። 150 ሰውን በመያዝ ነው። እነዚህ ሰዎች ወጥተው ሊለምኑ የማይችሉ ካሁን በፊት በጥሩ መናወረው ወይ ደግሞ በጥሩ ኖር የነበሩት የራሳቸው ስራ የነበሩት ይህን ሰራተኛ መንግስት የነበሩ ናቸውና ልጆችም አሉ ራሳቸውም አሉ አንድ ማለት እና እነሱ ነው እየመገብን የምንገኘው። ያው የምንሰጣቸው አንድ እንጀራ በወጥ ነው ዴይሊ ማለት ነው። 150 ሰዎች አሉ። ለነሱ አንድ እንጀራ በወጥ ወይም ደግሞ ኒ ሁለት ዳቦ በሩዝ ነው የምንሰጣቸው። እነሱ የመረጥ ነው ከመለመን መሞት ይሻላል ብለው ስለሚያምኑት ነው። እዛ ቤታቸው ካሁን በፊት የራሳቸው ስራ ስለነበራቸው መለመን ከምንለምን መሞት ይሻለናል ብለው ስለሚያምኑት ነውና ያው እነሱ እኛ ደግሞ ከሚሞቱ እኛ ስንለምንላቸው ብለን ነው የጀመርነው ስራው።
ለተቸገሩ ወገኖች የሚያደርጉት የምገባ መርሃ ግብር የማህበሩ አባላት ከህዝብ ቤት ለቤት በመዞር በሚያገኙት ገቢ መሆኑ ተናግሯል።
ከበባው ምክንያት ባንክ የለም፣ ኢንተርኔት የለም፣ ሙሉ አክሰስ የለምና ከማህበረሰቡ ያው 10 ብር ያለው 5 እናርገው፣ 20 ብር ያለው 10 እናርገው፣ በታክሲ ሊሄድ የነበረ በእግሬ ሊሄድ ብሎ ነው የሚሰጠንና ከማህበረሰቡ ነው ገቢያችን። አሁንም ለማህበረሰቡ አምነን ነው የጀመርነው። አሁን ማህበረሰቡ ነው ያገዘን ያለው፣ ለወደፊቱም ማህበረሰቡ ነው የሚያገዘን። ምክንያቱም እኛ ኦር እንደ ሚዲያተር ከሀብታሞች ለድሆች ለመከፋፈል እየከፋፈልን ነው እየሰራ ነው ያለ ነው እንጂ በጣም አስቸጋሪ ነው። ከሚያዝያ ግንቦት ሰኔ አካባቢ አሁን በጣም የላቀ ተጽዕኖ አለው እና እንጃ ምን እንደምናደርግ እኛም እያስቸገረን ነው። ከማቋረጥ ያው 150 የ150 ሰዎች ህይወት ይታየናል። ምክንያቱም እነሱ አንድ እንጀራ በወጥ ስንሰጣቸው ያው ግማሹ ለእራት ግማሹ ለቁርስ ነው የሚያረጉትና ዘረዘር አስቸጋሪ ነው።
በየቀኑ 750 ሰዎች ለመመገብ ነበር እቅዳችን። ሆኖም ግን ህዝቡ ባለው ችግር ምክንያት በቂ የሆነ እርዳታ ማግኘት አልቻልንም ብሏል ጎይቶም። በወጣቶቹ የእራት ምገባ እየተመገቡ ያገኙዋቸው አቶ በረ ኃይለ ማርያም ካሁን በፊት በከተማ ጽዳት ስራ ተሰማርተው ይሰሩን እንደነበር ተናግረው ደሞዛቸው ከአንድ አመት በላይ በመቋረጡ ችግር ላይ መወደቃቸው ገልጸዋል። ባለፉት 4 ወራት በወጣቶቹ በተዘጋጀው የምገባ መርሃ ግብር ተጠቃሚ መሆናቸው ደግሞ ገልጸዋል።
ከተዘጋ ደግሞ ይሄ ማታማታራ እንዳንወድቅ አደጋ እንዳንወድቅ ሆሎ ራት እየሰጡን ነው ያለው ማለት ነው። ለጊዜው ይሆናል፣ ለጊዜው ቆንጆ ነው፣ ለጊዜው መተፈሳ ይሆነኛል። እዛ በያገኝም ልመታ ነበር ማለት ነው። ለዚህ መስተዋሳቸው ቆንጆ ነው።
ሰርካለም በቀለ የተባለች የማህበሩ አባል
በአሁን ሰዓት ምንም ነገር የለም በዚህ ከባባ ምክንያት ምንም ነገር የለም ህብረሳችን ለራሱ በደካማ ኑሮ ነው ያለው ሁላችን እንደዛ ነን ግን በቃ ሐሳቡን እናስረዳቸው ምክንያቱም እኛ ምንረዳቸው ሰዎች ከዚህ በፊት በጥሩ መናወሮ ይኖሩትን ራሳችን የሚያስተዳድሩ ናቸው አሁን ወጥቶ ከሚለሙን ቤታቸው ዘግቶ ሞት የሚመርጡ ሰዎች ስለሆኑ ይህ ወገን ደግሞ አለኝታ ተሰምቶት ነው የሚሰጠን አምስት ብር ካለ ግማሽም ቢሆን 10 ብር ቢሆን አሳፍሮ ነው ያቀም አንድ ብር ለራሱ ይሰጣናል ምክንያቱም ለኛ ተስፋ እንደሆነ አለና ማለት በቃ እኔ እንጃ ምንም ለህብረተሰብ እንኳን ቃል የለኝም ምክንያቱም በዚህ ሰዓት ድሮስልን ይያልን ለራሳቸው ሰው ለሰው መድረስ አለበት አይደል እንሱም ለኛ እየደረሰን አሁንም ከህብረተሰብ ነው ቀጣይም ከህብረተሰብ ነው ህብረተሰብናም ጀመር ነው
በመቀለ ከተማ ሌሎች ተመሳሳይ የምገባ ስራ የሚፈጽሙ ወጣቶች እንዳሉም ይህም ሊጠናከር ይገባል ብላለች ሰርካለም
ሰው ሆነ ሰው መርዳት አለ አንድ ሰው ለአንድ ሰው ቆቀመ እኔ አሁን ምንም ብር የለኝም ግን በግልቤቴ ማገዝ እችላለሁ ባለኝ አቅም ለወገን መቆም ስላለብኝ ሁሉ ሰው ኛባለ ያለ ሁሉ ለማገዝ የተነሳሳው ሰው በቃ ስለ ሰው ስለገባ ሰው ምን መሆነ ሰው ምን ሰው ስትረዳ ደግሞ እርካታ አለ የውስጥ እርካታ አለ በጣም ከሚባል በላይ ደስተኛ ነው የምትሆነው በቃ አንደኛ ነገር ደግሞ በቃ የራሳችን በቃ በህይወታችን ውስጥ በደማችን ውስጥ ገብቷል እነዚህ ሰው በጣም ነው የምንወዳቸው እና በቃ በጣም ደስ የሚለው እኔ በጣም ደስታ የሚሰማኝ ያው ደስታዬ በቃላት የሚገለጥ ደስታ አይደለም ደሞ አሁን መቀሌ ውስጥ ብዙ ማህበሮች አሉ እንደኛ የሚሰሩ እኛ አራት ሌሎች ቁርስ መክሰስ ምናምን የሚያበላሉ ግን በቃ ይህ ማህበር ማለት ለወገን እንዴት እንደቆመ ነው የሚያሳየው ተስፋ ነው ለአንድ ሰው ድር ምናምን ስላገዝከው አይደለም በሳይኮሎጂ በምግብ በምንም ስታገዘው ደግሞ በጣም ደስ ነው የሚለው እኔ በሌሎች ማህበሮች ያለው በጣም ነው የሚደሰተው
የማህበሩ ምክትል አስተባባሪ ጎይቶም ህዝቡ እያደረገላቸው ያለው ድጋፍ ሊያጠናክር እንደሚገባ ጥሪ አቅርበዋል
ማህበረሰቡ ማገዝ አለበት በቃ እኛ ለነሱ አመን ነው የጀመርነው ስራው እኛ በግሎት በተለያየ ነገር እየሰራን ነው እሱም ደግሞ ቢያንስ በገንዘብ ምናምን ስፔሻሊ በትግራይ ያሉ ከትግራይ ውጭ ያሉን ያው ዲያስፖራ ትግራይ እንዲያገዙን ነው የምንፈልገው
ፍቅረሰብ የምግባረሰናይ ማህበር 30 ወጣቶች አባላት ያሉት መሆኑን ጎይቶም ተናግሯል ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ
ተመልካቾቻችን ከኛ ጋር ስለሆናችሁ አብዝተን እናመሰግናለን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቪያላችሁ አድርሱን በመቀጠል ደግሞ የምናልፈው ወደ ክብራ ፓርኪንሰንስ ተቋም ጋር ገብረ ሚካኤል ገብረ መድህን ወዳደረገው ዘገባ ቆይታል
ወይዘሮ ክብራ ከበደ ስለራስሽ የተወሰነ ነገር ንገሪ እስኪ
የተወለደው ትግራይ ነው ትግራይ ዘመሳካው ግርማላውራ ነው እና ያደጉትም ከወንድሜ ጋራ ደብረብርሃን መቀሌ አድጋት ያልኩን ያለፉት መጀመሪያ ማሰተፈትኝ የዲፕሎማ ለነበረ ውጤቴ ዲፕሎማ ለብረቤተ ምድሬ 3 ዓመት ጅማ ግብርና ከሰራ በኋላ ወደ አለማያ ገብቼ 3 ዓመት እማ የአለማያ ትምህርት ዲግሪን ጨረሼ መጥ 3 ዓመት የልማት ፕሮጀክት የሚባል ድርጅት ነበር አሁን የለም እዛ 3 ዓመት ከሰራ በኋላ ማደን ሮሂጂ ማስተርክ ሰሪቲ ማስተርክ ከዛ በኋላ ራሴ ስለሰራ ቢሰ ስለሰራጣ ነው የነም መያዝ
በዚህ ይሄ ፓርኪንሰን በሚባለው ህመም መያዝሽን ያወቅሽው መቼ ነው
ወለትሽን ያወቅሽው ማለትም እዚህ ለሰውት ነው ታመት ምንም በጣም ስቃይ ነው ያለው በስቃይ ባለማወቅ ስቃይ በመሙት ጉዳት አይደለም ስላላወቅ መታመም ምንም ነገር ዶክተር አላገኘም ምንድነው ጉዳት እንደና ነሽ ነው የሚፈልገው ምንም አላደረገው እና በምርመራ ሳይማይታው ፈርሚሰን ደምሽንት አይስረና ደስቲ ምንም ችግር የለብሽ እንደና ነሽ ነው የሚለኝ እና ደና ሆኖ ለምን አልሄድም ደና ካልሆንኩ ለምን አሐኪሞች አይቆዩ ይቀበል ጭንቀት ነበር በዛ ላይ ደግሞ ጎረቤቶች የሚያውቁ ሰዎች መዘት ቆኖ ምንም ልቆኖ ስለ እና ሐኪም ቤት አትጂ ሐኪም ቤት ተመስተ ያለ ነው ነው ስለዚህ በጣም ግራ ተጋብቼ ነበር
እንደው በዚህም ከተያሽ በኋላ ምልክቶቹ ምን ይመስሉ ነበር? ሲጀማመርሽ የነበረው ሁኔታ ምን ይመስላል? ምንድነው የበሽታው የህመሙ ባህሪ?
የባህሪ አንደኛ መንገሳሰል መቻል ነው። ለምሳሌ እንትን ባላንስ አንጠባም። ለምሳሌ እንደዚህ መንገራገር ማለት ነው። ለማን ለፋርስ እንትን ከላላው እንትን ጋር በጣም መሳሰል ነው። እያላሰም ያለው እናንተ ጀመረ ግን እቺን ግራይዝ እና ጀመረ ሲንጣታው ላይ ቀሰራ መንገራገር ያለኝ ነበር። በጣም ምንም ትንሽ ቆይቶ ለዚህ ስለስተው በስለስተው ነው እግሬ መዘያዘ ከዛ አለ ላይ እዚህ ጭንቀት እዚህ ጋር መጨማደን ይዛለና ምላሰው ነገር ሁሉ ነገር መጻፍ እና ሁሉ ነገር ማጠቃበስ ይላም ባንዘን አሁን ጻፋችለን ያው እንደገና መናገርም አለብኝ።
የፓርኪንሰን ሆማን መርጃ ማዕከል አቋቁመሻል? ሐሳቡ እንዴት መጣ? መቼ ነው ያቋቋምሽው?
ሐሳቡ የመጣልኝ ገና እዛ አሜሪካ ያለው ነው። እናትም እኔ በጣም ትግግር እኔ ተምር ያለው ብያለሁ። እንግዲህ ስማሰል ድረሴ ማለት ነገር ማነበረው በጣም አንበብ ነበርኩኝ፣ ግን ስለ ፓርኪንሰን በጭራሽ አላውቅም ነበር። እኔ እንኳን ስማሰል ተምር ያላወቅሁት እነዚህ ችግረኞች ምንም ነገር የለላቸው ጊዜ ሆነ እውቀት የሌላቸው እንዴት አድርጎ ይችሉታል ብዬ በጣም ልጨነቅ ነበር። ዛውኒ እናዚህ መጥቼም ብዙ ጊዜ ወስደውኛል። ለምሳሌ አላቅም ምን እንደምረዳቸው በጣም ብዙ ጊዜ ወሰደብኝ። አንድ 10 አመት በኋላ ግን ለምን ቤተሰቦች ገተመ ለምን እንጂ አይከፈትም ተባባል። እሺ ይሄን ድርጅት ለመሰረት
አሁን 10 አመት ሆኖ ማለት ነው። 11 አመት ከ11 አመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙሽ? እንዴት ነበር ሁኔታው? በሽታው ብዙ አይታወቅም ኢትዮጵያ ውስጥ ያጋጠመሽን መሰናክል እንዴት ታስታውሻለሽ?
አዎ ከባድ ነበር መጀመሪያ። ትንሽ እንጆይ እኔን አይሲሲን ባልድ ነበር አማካሪ ጀመርኩት እና እነሱ አመጡልኝ ኤክስፕራንስ መመዝገብ እንኳን አንቺ ጠኛ ማሽለው አትርከናልኝ። መመዝገብ በጣም በፍረስን መስና አትርከናልኝ ግን አስገብበታል። ከዛ ኋላ አይሆን ልሽማሉ እነሱ ዝም ብዬ ጀመርኩ እና የሚደርስብኝ ከባድ ነገር ሁሉ ከዚህ የባሰ ይመጣል ብዬ ነበር ማስበውና እንደምን ተወጣቱ ደግሞ በጣም ስለሚደክመኝ የሬጅስተር ያደረገው ኤጀንሲ ምንስፈጣሉ እያለቀስኩ ነው የምወጣው። ሰዎች ሁሉ በጣም ስለሚጨነቁ ተለተለ ነው የሚፈጽሙኝ። ምክንያቱም በጣም ይደክመኛል። በራሴ ገንዘብ ምታስ ተባናትር የምሄደው ፍታዜም ሄደው እና እንትን እንኳን ህጉ ማለት ስነ ስርዓት ሁለት ቀን ይፈጭፋል። ሁለተኛ ነው ስባል ረሳለሁ። እንግዲህ ግን ሁሉ ሁለተኛ መወጣው እያልኩኝ ያው ግን እሱም አያስቸግሩኝም ነበር። ተመዝግበን 15,000 ብር ነው ያበረችን ሰውንትን አንድ ድርጅት የሰጠ 15,000 ብሯን ቤት ተከራየን እቃገዛና ወደ ጀመርን ስራ።
አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው? የመርጃ ማዕከል አላችሁ ወይስ በየቤት እየሄዳችሁ ነው የምትረዷቸው?
የምንረዳቸው አብዛኛው ቤት እንላለን። አልጋ ያሉም ትንሽ ካሉ ካልሆነ በመንገድ የሚችሉ ሰዎች እኛ ቢሮ እየመጡ እና ሆቴል ተከራይተን ስልጠናዎች የምንሰጥ ከመሰረት ተከራይተን ነው የምናሰለጥናቸው እና ቢሮችን በጣም ጠበን አይታታል። ፊዚዮትራፒ ሰርቪስ መስጠት እንፈልጋለን። አሁን ቃወዚ እዚህ ተቀምጠዋል። በየቦታው ነው ፊዚዮትራፒ ያለን። በየትኛው ቦታ ስላጣን ብቻ 5 ሰዎች ከ9 ከ7 መቶ 5 ሰዎች ነው ለጊዜ ለ3 ወር የሚሰለጥ እሳን እነሱም ሳይ በተንከላይ ኢንፌክት ሳይ ውጤት ሳይው ሌሎች ይተካ ነው ምክንያት ሁሉም ማዳረስ አለበት እና ሴንተር በጣም ችግር አለብን። ሌላ ደግሞ ያለ ሰራተኞች ቢሮ ይበቃል። ለሁም ትንሽ መሰረት እንፈልጋለን አሉ ልጆች ጎረቤት የማያስታማቸው ዝም ብለው ይሰጣሉ። በጣም የሚኖር ማለት ይቻላል እነሱን ደግሞ ብዬ ጸሎት ቤቱ ቤተክርስቲያን በመስምናምን ይወደቋሉ። እነሱ ሰብስበን ማን እንፈልጋለን። ግን ቤት ኪራይ አይሆንም። ቤት ኪራይ ቦታ ሲሉ መቀየር አይቀርም። እንኳን ውጡ ተብለ ስንቀየር እንደሆነተኝ ምንም ሊያቀሳቸዋል አዲስም እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ደግሞ ችግር ነው። በአሁኑ ጊዜ የሚችል ልጆች ያሏቸው ልጆቻቸው ያዘታል። ግን እንደነዚህ የተጣል በቃ ዝም ብለው መሬት ላይ አንድ ቦታ አንጥፎ የሚቀመጡ ምናምን እነሱ ለምን ሆኖ ከአምላት አይቻልም ይባልክሰን። አንደኛ እግረህ ወደዛ መሄድ አለበት መርስ ሳይፈልግ፣ ሁለተኛ ድምፅ አሰምተነው መለመን ያለብህ። ግን መለመን እንዳትዚህ ድምፅ የለም እግረም የለም ሰው አይ ስለዚህ እንደዚህ አይነት ችግረኞች አሉ። በየቤት በቃ ዝም ብሎ በየ ወይ ጸሎት ቤት ተሮሮ የሚኖርና እነሱ ሰብሰን ማኖር እንፈልጋለን መጦር እንፈል
አሁን ወደ 700 የሚሆኑ ተረጂዎች አሉን ብለሽናል። እና ምንድነው እንዴት ነው የምትረዷቸው? ምንድነው የምትሰጧቸው?
ገብረ ሚካኤል ከክብራ ጋር የጀመረው ቆይታ ሙሉ ዘገባውን ለመከታተል በዌብሳይታችን ላይ ታገኙታላችሁ። vamharik.com ላይ ይገኛል። እንዲሁም ደግሞ በፌስቡክ ገጻችን amharik.voanews ላይ ይገኛል። በፌስቡክ ገጻችን ላይ vamharik ላይ ለጋቢና ቪ ያላችሁ አስተያየትና ጥያቄዎቻችሁን አድርሱን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በኢትዮሳት ላይም ልትከታተሏቸው ትችላላችሁ። እዛም እንገኛለን። ተከታዩ ዘገባ ነው የምንሻገረው። The Inspired Youth Association ወይም ደግሞ የወጣቶች ማህበር ከአስር አመት በፊት የተመሰረተ ግብረሰናይ ተቋም ነው። ይሄ ተቋም ወጣቶችን በተለያዩ የትስስር መድረኮች ላይ እንዲገናኙ በማድረግ እንዲሁም ደግሞ በበጎ ፈቃድ ስራዎች ላይ እንዲሳተፉ በማድረግ ህይወታቸውን እንዲያሻሽሉና የለውጥ አካል እንዲሆኑ እያደረገ ይገኛል። ሀብታም ስዩም ከማህበሩ መስራች ልዩነት ታምራት ጋር ቆይታ አድርጎ ነበረ። ቆይታቸው ልዩነት ራሱን ከሚያስተዋውቅበት ይጀምራል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እና አንተም የምትሰራበትን ላመሰግን ፈልጋለሁ። በመጀመሪያ የምስም ልዩነት ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን ዩዝ አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደረገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማስተባበር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ መሰራው ሀገር መጥቼ መቼ ነው ማገለግለው ሀሳቤን እውቀቴን እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሺፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለ የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋሩልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ውጤታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርነድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሌት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰጥተናል። በዚህ ካምፔን ላይ ለስልሳ ስልጠናዎችን በስልሳ የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአውንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት ቢሆን ኤንጂዎች ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ደስ ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንጸውን መልእክቶች ያቀርቡለታል፣ ያስተሳስብታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምና እህቴ በኮችንግ፣ በሜንተርሺፕ፣ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር፣ በጎነትን ከማስፈት አንጻር ሰፊ ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶች እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የህብረተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህን በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄደው ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያደረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይሄንን ክፍተት ፈጥሮብናል። መሬት ላይ ሞርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራቶሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶች እና የመንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
በየነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋገራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
እኛም ሀብታሙ ስዩምንና እንግዳውን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ፕሮግራማችንን ከማጠቃለላችን በፊት ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን፣ የሮብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። በሙዚቃው ትንሽ ዘና እንዳላችሁ ተስፋ እናደርጋለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤ እያላችሁ አድርሱን። እደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። ተነስተን